ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በጠቅላይ ሚኒስትር አብይ በዓለ ሲመት 5ኛ ዓመት የተቃውሞ እና የድጋፍ ሰልፎች ተደረጉ። የታዩት ተጻራሪ ትዕይንቶች እንዳሳሰባቸው ተቃዋሚዎች ተናገሩ። ሙሉ ዘገባውን በዕለቱ አብይ ርዕስ እናቀርባለን። የአማራ ክልላዊ መንግሥት ለአገው ዲሞክራሲያዊ ንቅናቄ የሰላም ጥሪ ማቅረቡን የተመለከተ ዘገባም ደርሶናል። በመጽሔቱ ክፍለ ጊዜ ይቀርባል። ሰኞ መጋቢት 25 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ ለስርጭት ቴክኒክ አቀናባሪነት ተሰይመዋል። የስርጭት መሐንዲሳችን ኪሊያ ዊልያምስ ናት። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። የዕለቱን የሰዓቱን ያለን ዜና የሚያሰማን እንግዲህ ወልዴ ነው። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዲህ ወልዴ ነኝ። የተባበሩት መንግስታት ድርጅት መንግስታዊ ካልሆኑ አጋሮቹ ጋር በመተባበር በአፋር፣ አማራና ትግራይ የሚያከናውነውን የሰብአዊ ድጋፍ እያስፋፋ መሆኑን አስታወቀ። ባለፈው ሳምንት መጨረሻ ኒውዮርክ ላይ በሰሜን ኢትዮጵያ ስለሚደረገው ሰብአዊ ድጋፍ በተመለከተ ለጋዜጠኞች መግለጫ የሰጡት የመንግስታቱ ድርጅት ዋና ጸሐፊ ቃል አቀባይ የሆኑት ስቴፋን ዱጃሪክ እንደተናገሩት ካለፈው ጥቅምት ወር ጀምሮ በትግራይ 4.7 ሚሊዮን በአፋርና በአማራ ክልሎች ደግሞ 2.5 ሚሊዮን የሚሆኑ ሰዎች የምግብ እርዳታ አግኝተዋል። 11 ሚሊዮን የሚሆኑ ሰዎች በድርቅ በተጠቁበት በደቡብና በምስራቅ የአገሪቱ ክፍሎች ደግሞ ከመንግስት ጋር በመተባበር የአስቸኳይ ጊዜ የምግብ እርዳታን በማፋጠን ላይ መሆናቸውን ዱጃሪክ ተናግረዋል። በሶማሌ ክልል ደግሞ ከድርቁ በተጨማሪ ጎርፍ 230 ሺህ ሰዎችን ችግር ላይ መጣሉንና ቤቶችና መሠረተ ልማቶች መፍረሳቸውን አመልክተው በጎርፍ የተጠቁትን ማኅበረሰቦች ለመታደግ የመንግስታቱ ድርጅት ድጋፍ በማሰባሰብ ላይ መሆኑን ዱጃሪክ ጨምረው ገልጸዋል። በኦሮሚያና ሶማሌ ክልሎች የኮሌራ ወረርሽኝ በፍጥነት በመዛመት ላይ መሆኑንና ከጥር ወር ወዲህ 2300 ታማሚዎች መመዝገባቸውንና ይህም አሃዝ በጥር ወር ከነበረው በእጥፍ እንደጨመረ ያሳያል ብለዋል። 51 ሰዎች በኮሌራ መሞታቸውን ባለሥልጣናት አስታውቀዋል ሲሉ አክለዋል። በመላ አገሪቱ ያለው ችግር ተጨማሪ ገንዘብ እንደሚያስፈልግ ያመለክታል ያሉት ዱጃሪክ 4 ቢሊዮን ዶላር የሚጠጋ ገንዘብ ቢያስፈልጋቸውም እስካሁን የተገኘው ግን 727 ሚሊዮን ዶላር ወይም 18 በመቶ ብቻ እንደሆነ ጨምረው ገልጸዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በርካታ የደቡብ ሱዳን ባለሥልጣናት በሲቪሎች ላይ ፈጽመዋል ባሉት ሰቆቃ ምክንያት የወንጀል ምርመራ ሊደረግባቸው ይገባል ሲሉ ስም ዝርዝራቸውን ይፋ አድርገዋል። በደቡብ ሱዳን ጉዳይ ላይ የተቋቋመው የመንግስታቱ ድርጅት ኮሚሽን ከፍተኛ የመንግስትና ወታደራዊ ባለሥልጣናት ለበርካታ ግድያዎች፣ አስገድዶ መድፈርና የጾታ ባርነት ተጠያቂ ናቸው ብሏል። ለአንድ ዓመት ያህል በደቡብ ሱዳን በሚገኙ 6 ግዛቶች ውስጥ ምርመራ ሲያደርግ የሰነበተው ኮሚሽን በስም የተዘረዘሩ ባለሥልጣናት አንዳቸውም ለተፈጸመው ወንጀል ተጠያቂ አልተደረጉም ብሏል። የምርመራ ግኝታችን እንዳሳየው ባለፉት ዓመታት ለከፍተኛ ወንጀሎች ተጠያቂ ያለመሆን ሁከቱን ሊስፋፋና በደቡብ ሱዳን የሚገኙ ሲቪሎች ለስቃይ እንዲዳረጉ አድርገዋል ብለዋል የኮሚሽኑ ሊቀመንበር ያሲም ሱካ። በደቡብ ሱዳን ከአምስት ዓመታት በፊት የሰላም ስምምነት ከመፈረሙ ቀደም ብሎ ወደ 400 ሺህ የሚጠጉ ሰዎች ሕይወታቸውን አጥተዋል። በአፍሪካ ህብረት ይመራል የተባለውና ጥፋተኞችን ለፍርድ ያቀርባል የተባለው የፍርድ ችሎት እስካሁን አለመመስረቱን ኤኤፍፒ በዘገባው አመልክቷል። የኬንያው ተቃዋሚ መሪ ራይላ ኦዲንጋ በየሳምንቱ ሲደረግ የነበረውንና ግዙፉ ሰኞ በማለት ለዛሬ የጠሩትን የብዙሃን ተቃውሞ ሰልፍ በመሰረዝ ከመንግሥት ጋር ለውይይት ለመቀመጥ መወሰናቸውን ትናንት አስታውቀዋል። ያለፈውን ምርጫ አጭበርብረዋል በማለት የአገሪቱን ፕሬዚደንት ዊልያም ሩቶን የሚከሱት ኦዲንጋ ደጋፊዎቻቸው በሳምንት 2 ጊዜ ለተቃውሞ ሰልፍ እንዲወጡ ጥሪ ሲያደርጉ ቆይተዋል። በዛሬው ሰኞ ደግሞ ብዙሃን የሚሳተፉበት ግዙፍ ሰላማዊ ሰልፍ እንዲደረግና ደጋፊዎቻቸው አግራቸውን መልሰው እንዲቆጣጠሩ ጥሪ አድርገው ነበር። ሆኖም ሰልፉ አንድ ቀን ሲቀረው መሰረዙን በትናንትናው ዕለት ያስታወቁት ኦዲንጋ ከሁለቱ ፓርቲዎች የተውጣጣ የፓርላማ ኮሚቴ የምርጫ ሂደቱን በተመለከተ የቀረበውን ቅሬታ ለመመልከት በመስራት ላይ መሆኑን አመልክተዋል። ምርመራው ውጤት የማያመጣ ከሆነ ሰልፉን መልሰው የመጥራት የመሰብሰብና የመቃወም መብታቸውን አጽንተው እንደሚቀጥሉበት አስጠንቅቀዋል ኦዲንጋ። ፕሬዚደንት ሩቶ ቀደም ብለው ኦዲንጋ ሰልፉን እንዲሰርዙና ከፓርላማው ጋር እንዲሰሩ ጥሪ አስተላልፈው ነበር። ባለፉት ሁለት ሳምንታት በተካሄዱት ሁከት የተቀላቀለባቸው ሰልፎች ሶስት ሰዎች ሕይወታቸውን አጥተዋል። የንግድ ሱቆችም ለዝርፊያ ተጋልጠዋል። የኬንያ አጋሮችና ጎረቤት አገሮች ሁከት በበዛበት ቀጠና የጠናና የረጋ ዲሞክራሲያዊ ተደርጋ የምትታየው አገር ሰሞናዊ ሁኔታ አሳስቧቸዋል ተብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የምስራቅ አፍሪካ ጥምር ጦር ኃይል በምስራቅ ኮንጎ በኤም 23 ተይዛ የነበረችውን የቡናጋና ስልታዊ ከተማን መቆጣጠሩን አስታወቀ። የጥምር ጦሩ አባል የሆነው የኡጋንዳ ጦር ከተማዋንና አካባቢውን እንደሚቆጣጠርና ለኤም 23 ተዋጊዎች ለቀው የሚወጡበት ጊዜ እንደሚሰጥ የጥምር ጦሩ ቃል አቀባይ ሻለቃ ካቶ ሐሰን ዛሬ አስታውቀዋል። የኤም 23 አማጺ ኃይል ስለተባበረንና ማለፊያ በመስጠት ከተማዋን እንድንቆጣጠር ስላደረገ እናመሰግናለን ብለዋል ቃል አቀባዩ። ኤም 23 የቡናጋናን ከተማ ስለለቀቀበት ሁኔታ አስተያየት ተጠይቆ መልስ ማግኘት አለመቻሉን የአሶሴትድ ፕሬስ ዘገባ አመልክቷል። አማጺያኑ ቡናጋናን የመልቀቃቸው ጥያቄ በምስራቅ ኮንጎ ጉዳይ በተከታታይ ሲደረግ በነበረው ድርድር ውስጥ ቁልፍ ጥያቄ የነበረ መሆኑ ታውቋል። ከ120 በላይ የታጠቁ ቡድኖች ለመሬት ለስልጣንና አንዳንዶቹም ማህበረሰባቸውን ከጥቃት ለመከላከል በሚያደርጉት ግጭት ምስራቅ ኮንጎን ለዓመታት ሲንጧት ከርመዋል። ኤም 23 ከ10 ዓመታት በፊት ከሩዋንዳ ጋር የምትዋሰነውን የጎማ ከተማ ከተቆጣጠረ በኋላ ተደብቆ የቆየ ሲሆን ከሁለት ዓመታት በፊት እንደገና ጥቃት በመክፈት በርካታ ቦታዎችን ተቆጣጥሯል። ሩዋንዳ የኤም 23 አማጽያንን ትረዳለች የሚል ክስ በኮንጎና በምዕራባውያን ይቀርብባታል። ሩዋንዳ ክሱን ታስተባብላለች። የመረጃ ሕጉን ተላልፈዋል በሚል ምስራቅ ሊቢያ ውስጥ ታስረው የሚገኙትን አንድ የሙዚቃ አቀንቃኝና አንድ ጦማሪ ከእስር እንዲለቀቁ ዓለም አቀፉ የመብቶች ተሟጋች ድርጅት ሂዩማን ራይትስ ዋች ጥሪ ያቀረበ። በአገሪቱ ታዋቂ አቀንቃኝ የሆነችው አህላም አልያማኒ እና ጦማሪዋ ሃኒን አልአብዳሊ ከሥነ ምግባርና ከሃይማኖት ያፈነገጠ ድርጊት ፈጽመዋል በሚል ባለፈው ወር በቁጥጥር ስር መዋላቸው ይታወሳል። በምስራቃዊቷ ቤንጋዚ ከተማ የሚገኘው የአገር ውስጥ ሚኒስቴር ባወጣው መግለጫ ወግ አጥባቂ በሆነው ማኅበረሰብ ባዕድ የሆኑ ባህልና ሃይማኖትን የሚጻረሩ እንዲሁም ሴቶች መፈጸም የማይገባቸውን ድርጊት ፈጽመዋል ብሏል። መግለጫው አያይዞም ባለፈው መስከረም የወጣውን የመረጃ መረብ ሕግ ተላልፈዋል ብሏል። የሁለቱን ሰዎች እስር ተቃውሞ መግለጫ ያወጣው ሂዩማን ራይትስ ዋች የመረጃ መረብ ሕጉ ቀድሞውንም መሠረታዊ መብቶችን የሚጥሱ ሕጎች በወጡበት አገር ላይ ተጨማሪ እገዳን የሚጥል ነው ብሏል። ግልጽ ያልሆነና የተለጠጠ ያለውን የወንጀል ሕግ ፓርላማው እንዲሽረውም ጠይቋል። በመጨረሻም አድማጮች፣ የሩሲያ ቅጥረኛ ወታደራዊ ቡድን የሆነው ዋግነር በስተ ምስራቅ ዩክሬን የምትገኘውን የባክሙት ከተማ ማዘጋጃ ቤት መቆጣጠሩን ሲያስታውቅ፣ የዩክሬን ኃይሎች ግን ከተማዋን አሁንም እንደተቆጣጠሩ ተናግረዋል። ባክሙትን ለመቆጣጠር ለወራት ውጊያ በመደረግ ላይ ሲገኝ የዋግነር ቡድን የሩሲያን ጦር በመርዳት ላይ ሲሆን፣ ዩክሬን በበኩሏ ከተማዋ በሩሲያ ቁጥጥር ስር የምትወድቅ ከሆነ በርካታ ግዛቶች ልታጣ እንደምትችል አስጠንቅቃለች። የዋግነር ኃላፊ የሆኑት የቭጌኒ ፕሪጎዚን ቴሌግራም ላይ በለቀቁት ቪዲዮ የሩሲያን ባንዲራ ይዘው ተስተውለዋል። ይህን ባንዲራ ኃይላችን ባክሙት ማዘጋጃ ቤት ላይ ይሰቅላል ብለዋል ፕሪጎዚን። ፕሪጎዚን የቴሌግራም መልእክታቸውን ካስተላለፉ በኋላ የዩክሬን ወታደራዊ መሪዎች ባወጡት መግለጫ የጠላት ኃይሎች ባክሙትን ለመቆጣጠር ቢሞክሩም ከ20 በላይ ጥቃቶችን መክተናል ብለዋል። የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ በውጊያ የወደመችውን የባክሙትን ከተማ ጦራቸው አላስነካ ማለቱን አድንቀዋል። ጥቃቱ የመኖሪያ አካባቢዎችንና ሲቪሎችን ኢላማ ያደረገ ነው ሲሉም ተናግረዋል። አድማጮች፣ ለምሽቱ ያዝነው ዜና በዚሁ ተጠቃልሏል። ከቀሪ ዝግጅቶቻችን ጋር አብራችሁ እንድትቆዩ ጋብዛለሁ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ስርጭታችን ነው። መጋቢት 25 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምሽቱ ምስልና ድምፅ አቀናባሪዎች ሲሳይ አሸናፊና ግርማ ደገፋ፣ የዌብና ማኅበራዊ መገናኛ አቀናባሪያችን አባየው ገበያው፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ጆናታን ዋከር ነው። ክቡራትና ክቡራን አድማጮቻችን ወደ ዕለቱ አቢይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እንበል።
በዘቀና ተሰዳተኝ እያፈረች ትመለሳለች። ከየራፋ ብቻ ነው የምትል አሽከራ ትጨምረ ምነኩት ኩትኩት ነው የሚሞላት ሞላት እያለ ደግሞ ይህን ሲነኩታት ይቆስላል ይድጇ።
ወይዘሮ ጥሩ አያሌው ይባላሉ። ገበሬ ናቸው። በተፈጥሮ የሚመጣን የከንፈርና የላንቃ መሰንጠቅ ችግር ተከትሎ ለስነ ልቦና ችግር የተዳረገች ጨቅላ ልጃቸው ሰባተኛ ልጃቸው ናት። ታዳጊ ሕፃን ሰው ሰራሽ ያውቃል አስመልክቶ ከተናገሩት የተወሰደ ነው። ሙሉ ምልልሱ ወይም ሙሉ ዘገባው በሁለተኛው አጋማሽ በጤና ፕሮግራማችን ይቀርባል። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ። ጠቅላይ ሚኒስትሩ በዓለ ሲመት የተቃውሞና ድጋፍ ሰልፎች ተደረጉ። የጠቅላይ ሚኒስትር አብይ አህመድን አምስተኛ ዓመት በዓለ ሲመት በማስመልከት በኦሮሚያ ክልል በርካታ አካባቢዎች የድጋፍ፣ በአማራ ክልል አንዳንድ አካባቢዎች ደግሞ የተቃውሞ ሰልፎች ተካሂደዋል። ከሁለቱም ክልሎች በሰልፉ የተሳተፉ አስተያየት ሰጪዎች ለሰልፍ ስለወጡበት ምክንያት ተናግረዋል። በድጋፍና በተቃውሞ ስለተደረጉ የሰልፍ ትዕይንቶች አስተያየታቸውን የሰጡት የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ፕሮፌሰር መረራ ጉዲና በሁለቱ ክልሎች የተካሄዱት ሰልፎች በለውጡ ሂደት የወደፊት አቅጣጫና በልዩ ልዩ በርካታ ጉዳዮች ላይ ዛሬም ድረስ ስምምነት ላይ አለመደረሱን ያሳያል ብለዋል። በድርድር ላይ የተመሰረተ የፖለቲካ መረጋጋት ካልተፈጠረ ችግሮች ተባብሰው አስከፊ ደረጃ ሊደርሱ ይችላሉ ሲሉም አሳስበዋል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ምክትል ሊቀመንበርና የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ ዶክተር ራሄል ባፌ በበኩላቸው ሰልፉ በተለያዩ ጽንፍ ላይ በሚገኙ ሊቃንና በመንግስት አካላት መሪነት እንደሚካሄድ ነው፣ ይህም ካለፈው ስህተት ባለመማር አገሪቱን ለሌላ ዙር ችግር ሊዳርግ የሚችል አካሄድ ነው፣ በመሆኑም አፋጣኝ መፍትሄ ይሻል ሲሉ አሳስበዋል። ኬኔዲ አባተን ያቀናበረው።
ጠቅላይ ሚኒስትር አብይ አህመድ ወደ መሪነት የመጡበትን አምስተኛ ዓመት በማስመልከት ትናንት መጋቢት 24 2015 ዓ.ም በኦሮሚያና በአማራ ክልሎች የተለያዩ መልእክቶችን ያነገቡ ሰላማዊ ሰልፎች ተካሂደዋል። በኦሮሚያ ክልል የተደረገው የድጋፍ ሰልፍ ሲሆን ሰልፉ ከተደረገባቸው በርካታ የክልሉ አካባቢዎች መካከል አንዱ ከሆነው ከአምቦ ከተማ ለአሜሪካ ድምጽ ባልደረባ ፀሐይ ዳምጠው አስተያየታቸውን የሰጡ አቶ ግሩም ታፈሰ የተባሉ ግለሰብ በድጋፍ ሰልፉ መሳተፋቸውንና ለዚህም ምክንያታቸውን ገልጸዋል።
ዶክተር አብይ አህመድ ወደ ስልጣን የመጡበት አምስተኛን ዓመት ለማክበር ሲባል ነው። ለኢትዮጵያ ብዙ ነገር ሰጥቷል። ለምሳሌ በቤንሻንጉል፣ ጋምቤላን፣ አፋሪን፣ ሶማሊያን ከድጋፍ ሰጪነት ወደ አንድነት እንዲመጡ አድርገዋል። በፖለቲካ ስም ተፈርጀው ወደ ውጭ ሸሽቶ የነበሩትንም ደግሞ ከእኛ ጋር እንዲታገሉ ብሎ መንግስት በራሱ አውሮፕላን ያስገባቸውና ብዙ አስተዋጽኦ አድርጓል። ይሄ ብቻም ሳይሆን ደግሞ የመደመር መጽሐፍቶችንም ደግሞ ሸጠው ትምህርት ቤቶች እንድገነቡ ተደርጓል። እንግዲህ የሚቀረው ትንሽ እንደው የሰላም ጉዳይ ትንሽ አንጻራዊ ነው። ትንሽ አሁን እሱም ደግሞ ከስጋት ትንሽ እንደው መለስ ብሎ አሁን ወደ ሰላም የማውረድ ወይም ደግሞ የማምጣት ደረጃ ልካለው።
በኦሮሚያ ክልል የድጋፍ ሰልፍ ከተካሄደባቸው ከተሞች መካከል የምዕራብ አርሲዋ ሻሸመኔ ከተማም ትጠቀሳለች። በሰልፉ ከተሳተፉት መካከል መሆናቸውን የገለጹት ወይዘሮ ለሊሴ መንግስቱ ተከታዩም ብለዋል።
ሰልፉ ያው ትናንትና የሚያመላክተው የዛሬ አምስት አመት ለእኛ የታሪክ ቀን ነው ብዬ ነው ማምነው። እኔ ትናንትና የወጣንበት እንግዲህ ያው ከጠቅላይ ሚኒስቴራችን ጎን ለመቆም አለን ለማለት ነው። እንደ ኦሮሞ ህዝብ ሰላማዊ ሰልፍ ወጣ ነው። በዚህ በአምስት አመት ውስጥ የእውነት ለመናገር ብዙ ለውጦች አይቻለሁ። በሰላም በልማት በኩል ያለው ነገር ተቆርጦ የሚያልቅ ነገር አይደለም።
በተቃራኒው በአማራ ክልል አንዳንድ አካባቢዎች ደግሞ የተቃውሞ ሰልፎች ተካሂደዋል። ሰልፎቹ ከተካሄዱባቸው አካባቢዎች መካከል የሰሜን ወሎቹ መርሳና ቆቦ ከተሞች ተጠቃሽ ናቸው። ከሁለቱ ከተሞች አስተያየታቸውን ለደሴው የአሜሪካ ድምጽ ባልደረባ መስፍን አራጌ የሰጡና ስማቸው እንዲጠቀስ ያልፈለጉ ግለሰቦች በተቃውሞ ሰልፎቹ መሳተፋቸውንና ለዚህም ምክንያታቸውን አስረድተዋል።
የሰልፉ አላማ ትናንትና ጠቅላይ ሚኒስትሩ የተሾሙበት ወቅት ነውና ከዛ ጊዜ ጀምሮ አማራ በታሪክ ውስጥ ገጥሞት የማያውቀው አፈና፣ ግድያ፣ መፈናቀል እየደረሰበት ያለበት ሁኔታ ነው። አሁንም አልቆመም፣ በተቀናጀ ሁኔታ እየቀጠለ ነው እንጂ ከስከዛሬው ትንሽ ለየት የሚያደርገው አሁን አማራን ከምድረ ገጽ የማጥፋት እንትን ፊት ለፊት እየተሳለጠ ያለበት ሁኔታ ላይ ስንሆን ለህልውናው ቢያንስ ይህንን ሰልፍ ማዘጋጀት
አንደኛ ለወልቃይት የማንነቱ ጉዳይና ሁለተኛ ስለራያ የማንነቱ ጉዳይ በተመለከተ ነው። ሶስተኛ በመተከልና በወለጋ በኩል ያለቀውን ህዝባችንን በፍቅር ተነስተን ከነዚህ መካከል በጣም በይበልጥ ወለጋ ላይ የተደረገው ግፍ ሳይረሳ ማይካድራ ላይ የተደረገው ግፍ ሳይረሳ የማንነታችን ጥያቄ ተንጠልጥሎ ያለ ህዝቡ እንደዚህ ደሙን ያፈሰሰ የሞተ መንግስት ውሳኔ ሳይሰጥበት በማለፉ አሁንም ለወለጋ አካባቢ የነበሩ ሰዎች ተፈናቅለው መጥተው በየከተማው ሲለምኑ እናያቸዋለን። ከየት መጣሽ ብለም እንደይቅ ራሱ ከህፃናት እስከ ትልቅ ከወለጋ እያሉ እያለቀሱ ነው ያሉት።
በሁለቱ ክልሎች የተካሄደውን ሰልፍ በተመለከተ የሁለት ተቃዋሚ ፖለቲካ ፓርቲ አመራሮችን አስተያየት የጠየቀን ሲሆን የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ሰልፎቹ ከአምስት ዓመት በፊት በመጣው የፖለቲካ ለውጥና በሌሎች በርካታ ጉዳዮች ላይ መግባባት አለመኖሩን የሚያሳዩ ናቸው ብለዋል። አጋጣሚዎችን በመጠቀም የፖለቲካ ትርፍ ለማግኘት የሚደረጉ ሩጫዎች ስለመኖራቸው ምን ያብራሩት?
ያው እኔ በአጠቃላይ የኢትዮጵያ ፖለቲካ እንዳልሰከነ ያሳያል። የአቅጣጫ ምርጫ ላይም በለውጡ ጥልቀትና ስፋት ላይም በብዙ ጉዳዮች ኢትዮጵያውያን አሁንም ቢሆን የጋራ ስምምነት ላይ እንዳልተደረሰ የሚያሳይ ነው። የጋራ ጥቅም፣ የጋራ አጀንዳ፣ የጋራ የወደፊት ዕጣ ፈንታ መወሰኑ ላይ ሊቃን የሚባለው ክፍል ተስማምቶ ተነጋግሮ ተጠራጥሮ ወደ አንዱ አቅጣጫ እስካልሄደ ድረስ እነዚህ ነገሮች ሊቀጥሉ ይችላሉ። ያንን ነው የሚያመለክቱት ማለት ነው። በተለያየ መንገድ ፖለቲካውን ለመግፋት የፈለጉ የፖለቲካ ትርፍ እናገኝበታለን ብሎ የፈለጉ ወገኖች ያው እድል ሲያገኙ የማያደርጉበት ምክንያት የለም። ዋና ጉዳይ ግን ለምን ተደረጉ፣ በተለይ ደግሞ እንዲህ አይነት ክፍፍልስ ለምን ታየ የሚለው ጥያቄ ነው። ምክንያቱም ሰልፎቹ ማኑ ሌላውን በዋናነት የሚቃወሙ እንጂ የወደፊት አቅጣጫ ላይ ሰፊ የሆነ ስምምነት እንደሌለ በግልጽ የሚያሳይ ነው። ስለዚህ ድጋፉ ሚዛን ላይ ስታስቀምጥ፣ ተቃውሞኑ ሚዛን ላይ ስታስቀምጥ፣ ከበስተጀርባ ያሉት ኃይሎችን ደግሞ ስትበደ ፖለቲካችን ለወደፊቱ የበለጠ አደጋ ማዝሎ ሊመጣ የሚችል ምናልባት ከዚህ የበለጠ ችግሮችንም አርግዞ እየሄደ እንዳለ የሚያሳይ ነው።
የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ ምክትል ፕሬዝደንት እና የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ ዶክተር ራሄል ባፌ በበኩላቸው ሰልፉ በተለያየ ጽንፍ ላይ በሚገኙ ልሂቃንና በመንግስት አካላት የሚመራ ነው ያሉ ሲሆን ይህም ካለፈው ስህተት ካለመማር ሀገሪቱን ለሌላ ችግር ሊዳርግ የሚችል አካሄድ ነው በማለት ተናግረዋል።
እንደ ሀገር በጣም አሳዛኝና አሳሳቢ ወቅት ላይ መድረሳችን እጅግ በጣም ነው ማዝ ነው። ይሄ ቤዚካሊ የኦሮሚያና አማራ እሊቶች የሚደሩት ነገር እንጂ የሁለቱ ህዝብ ስራ አይደለም። ይሄ በጣም መታየት ያለበት ስርዓቱ ካድሬ ያደራጃል፣ በካድሬ ሰልፍም ይወጣል፣ ድጋፍም ያሰባስባል። እስከ መግደልም የሚሄድ ስራ የሚሰሩት እነዚህ ካድሬዎቻቸውን ይዘው የተነሱ የሁለቱ ክልል እሊቶች ናቸው። ይሄ ጥፋትን፣ እርስ በርስ መጠፋፋትን ለህዝቡ የማኖር የወደፊት ትውልድ ስጋት፣ የወደፊት ትውልድ ጥፋት አመሻሽተው ለማለፍ የተዘጋጁ እሊቶች መፈጠራቸው ነው እዚህ ጋር ያደረሰን። በአምስቱ አመት ሂደት ራሱ ህዝብን የመስማት ነገር ፈጽሞ ሊታይ አልቻለም። ማናለብኝነት፣ በመሳሪያ መተማመን፣ እንደገና ደግሞ በበለው በለው ድራማ የስሜት ህዋሳትን እየቀሰቀሱ ገፋፍቶ ይህን ማይቲ ሀይል ወደዚህ ጥፋት የሚወስድ የሚችልበትን መንገድ ነው ራሱ እየተጠቀመ የመጣው።
ፕሮፌሰር መረራ ጉዲናና ዶክተር ራሄል ባፌት ናንት የተካሄዱ ሰልፎች ሀገሪቱን ወደ ከፋ ችግር ሊወስድ ይችላል ላሉት ፖለቲካዊ ቀውስ ማሳያ መሆናቸውን ጠቅሰው መፍትሄ ያሉትንም ሀሳብ ሰንዝረዋል።
ከዚህ ደግሞ መውጫው የተሳካላቸው ሀገሮች የወጡበት መንገድ በግልጽ በታሪክ እንደሚታወቀው ህዝቦች፣ መሪዎች፣ ሊቃን ከመገዳደር ፖለቲካ ወጥተው ወደ መደራደር ፖለቲካ ሲገቡ ነው። ያ ደግሞ በሀቅ ላይ የተመሰረተ ሰጥቶ በመቀበል ድርድር ካልተካሄደ በስተቀር ውጤቱ ያው ዞሮ ዞሮ ውሃ ቅዳ ውሃ መልስ ነው የሚሆነው። ያው እንደሚታወቀው ባለፈው 50 ዓመታት ከንጉሱ መጨረሻ ዓመታት ጀምሮ ሀገሪቷ በቀውስ ስትናጥ ነው የኖረችው። ከአንድ ቀውስ ወደ ሌላ ቀውስ ስንሸጋገር ነው የኖር ነው። ይህ ማቆሚያ እንግዲህ የሚያገኘው ፖለቲካችን ማሰልጠን ስንችል ነው።
የስርዓቱን መሪነትም መቀበል ወይም መቀየር፣ መደገፍ ወይም መቃወም የነዚህ የሁለት ኤሊቶችና የካድሬዎቻቸው ስራ ሳይሆን የኢትዮጵያውያን ጉዳይ ነው። ይሄ ያ አሁን የኤሊቶች እይታ ስለተበላሸ ነው። ኢትዮጵያ በእነሱ እንደምትወሰን ማሰብ አሁንም የጀግና ጀግና ጨዋታውን አቁመው ከትላንት ተምረው ላይክ መደርደር አያስፈልግም። ብዙ ታይቷል በትግራይ ጦርነት። ከዛ ያልተማረ በህይወቱ ባለፈበት ስርዓት ያልተማረ ስርዓት ሰፕራይዝ ያደርጋል። ያው ዘሴም ስርዓት እኮ ነው። ትግራይና አማራ ላይ አሁን አፋር ላይ በተደረገው ጦርነት ያልተማረ አሁን ሌላ ደግሞ በአማራና በኦሮሚያ ባለው ሊማር ነው። ያደለው ከሌላው ሀገር ይማራል። እኛ በራሳችን እየፈጸምን ባለ ነው ልንማር ይገባል። አይ ቲንክ አሁን ይሄ ጊዜው ነው ብዬ አስባለሁ። ቆም ብሎ መንግስትም ተከን ብሎ የማሰብ አጋጣሚ ይሰጠዋል ብዬ አስባለሁ። እሊቶችም ካድሬዎችም ተመልሰው ምን እየሰራን ነው ብለው ሊጠይቁ ይገባል።
በኢትዮጵያ ከሚስተዋሉ ወቅታዊ ጉዳዮች ጋር በተያያዘ ሁለቱም የገዢው ብልጽግና ፓርቲ አባላት በሆኑት በኦሮሚያና በአማራ ክልሎች አመራሮች ዘንድ ጭምር በተደጋጋሚ የተለያዩ ተቃርኖ ያላቸው ሀሳቦች ሲሰነዘሩ መታዘብ ተችሏል። የሁለቱ ክልሎች አመራሮች በመካከላቸው አለ ያሉትን ችግር ለመቅረፍ ውይይቶችን ማድረጋቸውንና ስምምነት ላይ መድረሳቸውን በኮሚኒኬሽን ኃላፊዎቻቸው በኩል ማሳወቃቸውም የሚታወስ ነው። በሁለቱ ክልሎች መካከል ያለውን ሽኩቻ በተመለከተ በቅርቡ በነበረው የህዝብ ተወካዮች ምክር ቤት ጉባኤ ላይ ጥያቄ የተነሳላቸው ጠቅላይ ሚኒስትር አብይ አህመድ ሽኩቻው አሳሳቢ እንደሆነ ጠቅሰው ይህ ግን ከማንም በፊት ኦሮሞንና አማራን የሚጎዳ ነው፣ በመሆኑም መስከን መረጋጋትና መወያየት ያስፈልጋል ሲሉ ተደምጠዋል። በውይይትና በሐሳብ እንመን፣ ያለውን ጥላቻና ውጥረት እንቀንስ ሲሉ ማሳስበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዲያባትን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የመጽሔቱ ዘገባዎች ይቀጥላሉ። ወደ አማራ ክልል ይወስድናል ተከታዩ ዘገባ። የአማራ ብሔራዊ ክልላዊ መንግስት በዋግ ህምራ ዞን ሁለት ወረዳዎች እየተንቀሳቀሰ ለሚገኘው የአገው ዲሞክራሲያዊ ንቅናቄ የሰላም ጥሪ ማቅረቡ ተገለጠ። የክልሉ ሰላምና ጸጥታ ቢሮ አቶ ደሳለኝ ጣሰው እንደተናገሩት በዋግ ኽምራ ዞን በአብርገሌና አካባቢው እንደሚንቀሳቀስ ለጠቀሱትና አገው ሸንጎ ሲሉ ለጠሩት ታጣቂ ልዩነቶችን በሰላማዊ መንገድ ለመፍታት የክልሉ መንግስት የአገር ሽማግሌዎችንና ከፍተኛ አመራሮችን በተደጋጋሚ በመላክ የሰላም ጥሪ ሲያቀርብ መቆየቱን አስታውሰዋል። በዋግ ኽምራ ዞን ሁለቱ ወረዳዎች ጥቃዊ እንቅስቃሴ እንደሚያደርግ ለአሜሪካ ድምጽ የተናገረው ትክክለኛ መጠሪያውንም የአገው ሸንጎ ሳይሆን የአገው ዲሞክራሲያዊ ንቅናቄ ነው ያለው የማስተካከያ የሰጠው ንቅናቄ በክልሉ መንግስት ጋር አሉ ያላቸውን ችግሮች በሀገር ሽማግሌዎች ሳይሆን በድርድር መፍታት እንደሚሻ ነው የገለጠው። አስቴር ምስጋናው ናት ያጠናቀረችው።
የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ በዋግ ኽምራ ዞን በአበርገሌና በጻግብጂ ወረዳዎች ከህወሓት ታጣቂዎች ጋር ሲንቀሳቀሱ ነበሩ ላሏቸው አገው ሸንጎ ሲሉ ለጠሯቸው ታጣቂዎች በተደጋጋሚ የሰላም ጥሪ ሲያቀርቡ መቆየታቸውን አስታውሰዋል። የሰላም ጥሪው የቀረበው የፌዴራሉ መንግስት ከህወሓት ጋር በደቡብ አፍሪካ ፕሪቶሪያ ላይ ያደረገውን የሰላም ስምምነት ተከትሎ እንደሆነ አቶ ደሳለኝ ገልጸዋል።
ከአገው ሸንጎ ጋር በተያያዘ መንገድ አበርገሌና ጻግብጂ አካባቢ ይሄ ሁኔታ እንዲፈጠር ከሰላም ስምምነቱ ማግስት ከሶስት ጊዜ በላይ ቡድን ልከናል። የክልሉ ምክትል ቢሮ ኃላፊና አማካሪ የቢሮአችን አማካሪዎች ሌሎች ጋር በመሆን ይሄን ችግር እንዲፈታ በጣም ትልቅ ሳክሪፋይስ የሚጠይቁ ቦታዎች ሳይቀር ገብቶ የዛ ቡድን አባላትን አግኝቶ ማዋየትና ወደ ሰላም ነው የትናንቱ ይበቃል ወገኖቻችን ናቸው ከዚህ ጥፋት እና ኪሳራ የሚገኝ ነገር የለም ሚል ውይይት ማድረግ ተሞክሮ
ከተቋቋመ ከሁለት አመት በላይ እንደሆነውና የትጥቅ ትግልን እንደ አንድ አማራጭ አድርጎ በዋግምራ ዞን በአበርገሌና በጻግብጅ ወረዳዎች እንደሚንቀሳቀስ የተጠቀሱት የአገው ዲሞክራሲያዊ ንቅናቄ አሪን የውጭ ጉንኙነት ዘርፍ ኃላፊ አቶ ባየበሬ የሰላም ጥሪው ከክልሉ መንግስት እንደደረሳቸው አረጋግጠዋል።
በመጀመሪያም እኛ ጋር ለሰላም ጉዳይ ለመናገር ሲመጡ እኛም ፍላጎታችን በከፍተኛ ደረጃ ታይቷል። ስለዚህ የትግላችንም አካል አንዱ ሰላም ለማምጣት ነው። ስለዚህ ምቹ ሁኔታ የለም ሰላም የሚያሳጣን ነገር ስላለ ነው ወደ ጦርነት የገባ ነው። አሁን ደግሞ ሰላም የሚያመጣ ሁኔታ ካለ ለሰላም እጃችን የማንዘረጋበት ምንም አይነት መንገድ የለም።
አቶ ባያያ ይዘው ከአማራ ክልል መንግስት ጋር ያሉ ችግሮች የሚፈቱት በሀገር ሽማግሌዎች ሳይሆን በድርድር ነው ብለዋል። በተጠቀሱት አካባቢዎች የሚንቀሳቀሰው ንቅናቄያቸው ትክክለኛ ስያሜው በክልሉ መንግስት እንደተባለው የአገው ሸንጎ ሳይሆን የአገው ዲሞክራሲያዊ ንቅናቄ ነው ያሉት ኃላፊው መንግስት ስያሜውን አስተካክሎ እንዲጠራ ጠይቀዋል።
ዘላቂ ሰላም የሚያመጣ እንዲሆን ብቻ ነጥቦችን አንስተናል። የመጀመሪያው በስማችን መጥራት ነው። እኛ አገው ዲሞክራሲያዊ ንቅናቄ ነው ምንባለው። እነሱ ደግሞ አገው ሸንጎ ብለው ነው የሚገልጹት። አገው ሸንጎ ማለት ለአገው ህዝብ የሚታገል አንድ ፓርቲ ነው፣ ግን በሰላማዊ መንገድ የሚታገል ምርጫ ቦርድ ላይ ተመዝግቦ የራሱን ፕሮግራም ቀርጾ የሚንቀሳቀስ ድርጅት ነው። የሚያመሳስለን ሁለታችንም ለአንድ ህዝብ የቆምን መሆናችን ነው። ከዛ ውጭ የስልት ልዩነት ያለን ነን። እኛ በሰላማዊ መንገድ መታገሉ አመች ባለመሆኑ የትጥቅ ትግልን መርጠን ያለምን እየተንቀሳቀስን ያለ ነው። ስለዚህ እኛ አገው ዲሞክራሲያዊ ንቅናቄ ነው የምንባለው፣ አዴም በአጭሩ ማለት ነው። ታካለ በሁለተኛነት ዘላቂ ሰላም እንዲኖር ሽምግልና ሳይሆን ጥያቄያችን ሊመልስ የሚችለው ድርድር ነው የሚለውን ነው የያዝነው። የሃይማኖት አባቶች እና አንዳንድ የመንግስት ባለስልጣናት ተገኝተው ሀሳባችን ገልጸናል። ስለዚህ ሽምግልና ዘላቂ ሰላም ለማምጣትም ጥያቄያችንም በሙሉ ለሙሉ ለመመለስ ያለው አቅም ዝቅተኛ በመሆኑ አደራዳሪ አካላቶች ተገኝተው ንግግሩ ወደ የድርድር መልክ እንዲኖረው ነው በእኛ በኩል የሰጠነው የቤት ስራ ማለት ነው።
በሌላ በኩል ከዚህ ቀደም እነዚህን አካባቢዎች በተመለከተ በተደጋጋሚ በሰራናቸው ዘገባዎች በጉዳዩ ላይ ከትግራይ ክልል በኩል ምላሽ ለማግኘት መቀሌ የሚገኘው ዘጋቢያችን የክልሉን የልዩ ቢሮ ኃላፊዎችን ቢያነጋግራቸውም አብዛኛዎቹ ስለ ጉዳዩ የምናውቀው ነገር የለም፣ ጉዳዩ የሚመለከተው የትግራይ ኃይሎችን ነው የሚል ምላሽ ሰጥተው ነበር። አንድ ስማቸው እንዳይጠቀስ የፈለጉ የትግራይ ኃይሎች አመራር የትግራይ ሰራዊት በአማራ ክልል አንድም አካባቢ የለም ብለዋል። ሆኖም በተጠቀሱ የዋግምር አካባቢዎች ሌሎች ታጣቂዎች ሊኖሩ እንደሚችሉ ጠቁመው ነበር። የአገው ዲሞክራሲያዊ ንቅናቄ ቃል አቀባይ መሆናቸውን የተናገሩት አቶ ባየ በበኩላቸው አካባቢውን ተቆጣጥሮ የቆየው የነርሱ ታጣቂ ቡድን እንጂ ህወሓት እንዳልነበር ተናግረዋል።
እኛ ነን ይዘን የነበር ነው ሁለቱን ወረዳ ጻግብጂም አብርገሌም።
የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ታጣቂ ቡድኑ ከህወሓት ጋራ በቅንጅት የቆየ እንጂ ብቻውን አካባቢውን ተቆጣጥሮ እንዳልነበር ገልጸዋል።
እንቅስቃሴ የቆየው እንቅስቃሴ የሚያሳየው በጥምረት ነው።
በአካባቢው የሚንቀሳቀሰው አካል አሁንም ነገሮችን በሰከነ መንገድ እንዲመለከታቸው ጠይቀዋል።
እነሱ ራሳቸውን እየቆጠሩ ያሉት በሀገር ደረጃ ከተካሄደው የህወሓት የሰላም ስምምነት ጋር አስተሳሰሩ እንዲታዩ የማሰብ ነገር አለ። ዙሩ ይሄ በአማራ ክልል ውስጥ ያለ በክልል ውስጥ ያለውን ሰላም ከመፈለግ አንጻር ነው። እኛም ሰላም ነው የምንፈልገው። አሁንም ወደ ኋላ ተገፍተው ሌላ አማራጭና ሌላ ጊዜ ከመጠየቅ ጊዜው ሳይመሽ ወደ ማህበረሰባቸውና ወደ ነበረው ነገር ተመልሰው ሌላ ጥያቄም ካለ ውስጡን መጠየቅ ይቻላል። በሐሳብ ከመሳሪያ ውጪ በሆነ ሐሳብ ይዞ መሞገት የሚቻልበት ዘመን ነው።
በታጣቂው ንቅናቄና በመንግስት የተጠቀሱት ወረዳዎች ቀደም ሲል በህወሓት ታጣቂዎች ቁጥጥር ስር መቆየታቸው ሲገለጽ ሰንብቷል። በቅርቡ የህወሓት ታጣቂዎች ከአበርገሌ ወረዳ መውጣታቸውንና የሀገር መከላከያ ሰራዊት አካባቢውን መረከቡን፣ የጻግብጅ ወረዳ ግን ገና በታጣቂዎች ቁጥጥር ስር እንደሚገኝ የአካባቢው ባለስልጣናት ለአሜሪካ ድምጽ ማስተዋወቃቸው የሚታወስ ነው። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ አዲስ አበባ የሚመልሰን ዘገባ ነው ተከታዩ። በአዲስ አበባ ከተማ ዙሪያ በኦሮሚያ ክልል ሸገር ከተማ የሚል ስያሜ በተሰጠው አስተዳደር ህገወጥ የተባሉ ቤቶችን የማፍረስና ነዋሪዎችን የማስነሳት ስራ ተባብሶ ቀጥሏል ሲሉ ተጎጂዎች ገለጡ። አስተያየታቸውን ለአሜሪካ ድምጽ የሰጡና የመኖሪያ ቤታቸው መፍረሱን የተቃወሙ ግለሰቦች ከነ ቤተሰቦቻቸው መጠለያ በማጣት ለችግር መጋለጣቸውን ይናገራሉ። እርምጃው ዓለም አቀፍ የሰብአዊ መብቶችን አያያዝ የጣሰ እንደሆነ በመተቸት መግለጫ ያወጣው ኢሰመኮ በኦሮሚያ ክልል በሸገር ከተማ በተፈጸመው ቤቶችን የማፍረስና በግዳጅም ሰዎችን የማስነሳት እርምጃ የተጎዱ ሰዎች በህጋዊ መንገድ የመኖሪያ ቤት ሊያገኙ እንደሚገባ አሳስቧል። ኮሚሽኑ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዲሬክተር ዶክተር ብራይትማን ገብረ ሚካኤል ያለው ለአሜሪካ ድምጽ በሰጡት አስተያየት እርምጃ እየተወሰደ ያለው ኢትዮጵያ ያጸደቀችው ዓለም አቀፍ ሕግ በተጻረረ መልኩ መሆኑን ተናግረዋል። ለዚህም ኬኔዲ አባተ።
በአዲስ አበባ ከተማ ዙሪያ በኦሮሚያ ክልል በቅርቡ በተመሰረተው የሸገር ከተማ አስተዳደር ቤት ፈርሶብናል ካሉ ሰዎች መካከል ማንነታቸው እንዲገለጽ ያልፈለጉ የለገጣፎ አካባቢ ነዋሪ እየተወሰደ ስላለው እርምጃ አብራርተዋል።
ወደ 4-5 ሰፈሮች ናቸው ሙሉ በሙሉ ያለቁት። የተወሰነ አንድ ሁለት ቀለም ይቀብና ከዛ መጡ ፈርሱት። አፍራሾች በቃ በ3-4 መኪና ነው የሚመጡት። ታጅበው ነው መግቢያ መውጫ ላይ ልዩ ኃይሎች ይሆናሉ። ከዛ ሙሉ ነው በቃ አንዴ ከገቡ ሙሉ ሰፈር ጨርሰው ነው የሚወጡት። ህዝቡ ደግሞ ቆርቆሮ ለማዳን ከፊት ከፊት ለመንቀል ይሞክራል፣ ግን አብዛኛው ቆርቆሮ በእነሱ ነው የሚወሰደው በአፍራሽ ግብረ ኃይሎች። አሁንም በጭራሽ ኃይላቸውን ጨምሮ ተባብሶ ነው የቀጠለው ፈረሰው። ጭራሽ አሁንማ መስጊድ ሁሉ አፍርሰዋል። አሁን እዚህ ጣፎ ላይ ጣፎ ድሬ ጎራጎት የሚባል ሰፈር ላይ መስጊድ አፍርሰዋል።
መቼ ነው የፈረሰው እሱ?
5 ቀን በፊት እና በቃ ለስብሰባም ሲጠሩ ምን እንደወሰኑ ምን እንደተስማሙ አያውቅም ሌላው ማህበረሰብ። በነገታው መጥቶ ለምን 11 ሰዓት ጀምሮ በቃ ጣራው ላይ ነው ስፍር የሚሉት። የአየር ካርታ እንኳን አየው ከ20 ምናምን በላይ የሆነ ቤት ነው እያፈረሱ ያሉት።
እሱም ቤት ፈርሷል?
ፈርሷል። አዎ። ከፈረሰብህ በኋላ ጥቃት አለ። በተለያየ ማዋከቦች ስሮች ምናምን ስላሉ ሰው ወደ እግሬ አውጪ ብሎ ወደ የሚያስተጋ ቦታ ላይ ነው የሚጠለለው። ወደ ክልል የሚሄዳለ፣ ወደ አማራ ክልል የሚሄዳለ፣ ወደ አዲስ አበባ ዘመድ ያለ ወደ አዲስ አበባ የሚጠጋለ። 3-4 ትምህርት ቤቶች፣ የግል ትምህርት ቤቶች አቁመዋል። ኦልሞስት የኑሮ ውድነት ችግር አለ። ይህም ደግሞ ቤት ኪራይ በጭራሽ የለም። በእንቅርት ላይ ጆሮ ደግፍ ነው። ተረሶ ተፈናቃይ ጣቢያ መግባት ነው። ከዛ ውጭ ምንም አማራጭ የለውም። ደብረ ብርሃንም በየቀኑ ብዙ ተፈናቃይ የሚገባው
ቤታቸው ባለፈው ማክሰኞ መፍረሱን የተናገሩ ሌላ አስተያየት ሰጭ ደግሞ ከመፍረሱ በፊት ማስጠንቀቂያ እንኳን አልተነገረንም፣ አሁን 3 ልጆቼንና ባለቤቴን ጨምሮ እንደ ቤተሰብ መውደቂያ አጥተናል ይላሉ።
ባላሰብነው ሰዓት ወይ አንሱ ብለው አልጠሩን አልነገሩን፣ ወይ ቀለም አልገቡ፣ በድንገት መጥተው ቆርቆሮ ዘረፋ ነው ቆርቆሮ ወሰዱብን፣ ዝናብ ሰጡን፣ ልጆቹ ትምህርት ቤት ቀሩ። ዝናብ ላይ ሌሊት ባላሰብነው ዝናቡ መጣ። እንዴት እንሄድ? ወዴት እንሄድ? ይህ ጊዜው በተኙበት እየተንከባለሉ ዝናቡ አደረብና መንግስትም ሊሰማን ሊያየምን አልቻለም።
መች ነው የፈረሰባቸው የእናንተ ቤት?
ማክሰኞ ዕለት። አሁን ማክሰኞ በ19 አንዳንድ አልፎ ያልፈረሱ ቤቶ ያሉ እየሄድን እዛ ነው የምናድረው። ድንገት ዝም ብሎ ይመጣሉ። በቃ ዛሬ አይመጡም ብለን ስናስብ ድንገት ይመጡና ልጆች ናቸው እያየር እያሉ ብለው ላይ ሲያንኳኩባቸው እንዳለ ገለውና ልጆቹንም ከአይምሮ ተበክሯል። ቆርቆሮ እንኳን እናድን ትራንስፖርት የለንም፣ ይህን እንኳን ሽጠን እንደ ትራንስፖርት እናድርግ ስንል መልስ ከሰጠነ ዱላ ነው፣ ለዱላ ነው የምንመጣው። ምንም መናገር አንችልም። ያው ዝም ብለና አፍርሶ ይዘው እስከሚሄዱ ዝም ብለን ማየት ነው። 3 ልጆች አሉኝ፣ 5 ነን። ያልፈረሱ ቤቶች አሉ፣ እሱ እየሆን ነው የምናድረው። ቀን ዝናብ ቢጥልም እዛው ነው የምናድረው። መንግስት ከሰማና አሁንም መጠለያ ራሱ ወደ ከተማ አዲስ አበባ እንኳን ስንሄድ የት ስራ የለም፣ ወደ የት እንሄድ?
በተፈጠረው ክስተት ምክንያት ልጆቼ ለስነ ልቦና ጉዳት ተዳርገው ትምህርት እንኳን አቋርጠዋል ያሉን ደግሞ ሌላ አስተያየት ሰጭ ናቸው።
የተፈረሰው ማክሰኞ ነው። እኛ ወር ሙሉ ግን እዚህ ጋር ይመጣሉ፣ በዛይሩ በዛይሩ እየተባለ ዝም በስምን ከራተት ላይ ነው። አራት ልጆች አሉ። ትልቁ ልጅ አልማርም ብሎ ራሱ ወጥቼ ጣፋለሁ። 12ኛ ክፍል ተፈታኝ ነው። ሁለተኛው ልጅ 8ኛ ተፈታኝ ነው። ስነ ልቦናቸው ተሰርቆ በቃ የጓደኞቻቸው ቀድሞ ፈርሷል። ወላጅ ሰፈር ይባላል። የነሱ ካፈረሰ ሁለት ወሩ ነው። ከዛ እነሱ ከትምህርት ቤት ውለው ሲመጡ ቤቱ ፈርሶ አገኙት። ልጆቹ አንገባን ብሎ ፊንትናቀሉ። እነዛም ስላየ እነሱ ስነ ልቦና ተሰራ።
የት አካባቢ ነው የእርሶ ቤት የነበረው?
ድሬዳል የሚባል ጣፎ። ከጣፎ 3.5 ኪሎ ሜትር ነው ጋሪ ተራ ከሚሉት ወደ ላይ።
የት ነበር የሚማሩት ልጆቹ?
አባዱ የካባዱ እግር ያው ያን ሁሉ ተጉዘው ነበር የሚማሩት። ለዚህም ያው ሊሆን አልቻለም። ይኸው ትንሽ ተረጋግተውልኛል። አሁን
መተዳደሪያችሁ ምንድን ነው? አሁን የት ነው እየኖራችሁ ያላችሁት?
ቀን ሰራተኛ ነኝ። የቀን ስራ እየሰራው ነው የምኖረው። ጉልበት እስካለ ያው እግዚአብሔር እስከጥራይ ድረስ ሰ እየኖራለሁ ብዬ አስባለሁ። እኔ ወጥቼ ተከራይቻለሁ። ወደ አባዱ አለ። ግን ከእኔ ባሶች ደግሞ አሉ እዛ እንደው ይኸው ሳምንት በላይ ዛው ዝናብ ነው። በወቅቱ አሁን ዝናብ እየዘነበ ነው ያለው። የሚሰቃይ ህብረተሰብ አለና
ተጎጂዎች ስላቀረቡት ቅሬታ ከሸገር ከተማ አስተዳደር ከንቲባ ዶክተር ተሾመ አዱኛ ምላሽ ለመጠየቅ የእጅ ስልካቸው ላይ በተደጋጋሚ ደውለን ሊነሳልን አልቻለም። የጽሁፍ መልእክት እንድንልክላቸው አሳውቀውን ለላክንላቸው መልእክትም ምላሽ አልሰጡንም። ይሁን እንጂ ከንቲባው ከዚህ ቀደም ስለ ጉዳዩ ተጠይቀው ለአሜሪካ ድምጽ በሰጡት ምላሽ እርምጃው የተወሰደው ህገወጥ ግንባታ ባከናወኑት ላይ ነው ብለዋል። ይህም የህግ የበላይነትን የማረጋገጥ ተግባር እንደሆነ አብራርተዋል። ጉዳዩን በተመለከተ ከተ ትናንት መጋቢት 22 መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በቅርቡ በአዲስ መልክ በተደራጀው የሸገር ከተማ አስተዳደር የቤቶች ፈረሳና በግዳጅ ማስነሳት እየተከናወነባቸው ባሉ አካባቢዎች ከየካቲት 27 2015 ዓ.ም ተመረጥ ጀምሮ ክትትልና ምርመራ ማድረጉን ገልጿል። ኮሚሽኑ በመግለጫው የቤት ማፍረሱና በግዳጅ የማስነሳቱ ተግባር በግብረ ኃይል እየተከናወነ መሆኑን ቅሬታ ካቀረቡ ሰዎች ከሚመለከታቸው የከተማ አስተዳደርና የጸጥታ አካላት እንዲሁም በለገጣፎ ለገዳዲ በሰበታ አካባቢ ፉሪና ለቡ ተክለ ሃይማኖት በተጨማሪም በቡራዩ ገፈርሳ ኖኖ አካባቢዎች የመስክ ምልከታ በማድረግ ባሰባሰበው መረጃና ማስረጃ ማረጋገጡን አስታውቋል። እየተወሰደ ያለው እርምጃ አስፈላጊው ማጣራትና ልየታ ሳይደረግበት የሚከናወን እንደሆነ የኢሰመኮ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል ገልጸዋል።
በመጀመሪያ ጌቶቹ ምን አይነት ናቸው ተብለው ልየታ ሊደረግ ይገባ ነበረ። ቀድሞ ነው ሁሉም ቤቶች ተመሳሳይ አይነት አይደሉም። የተወሰኑ የፈረሱት ቤቶች ካርታና ፕላን ያላቸው ህጋዊ የሆኑ ናቸው። ተወሰኑት ደግሞ እንደውም መፍረስ የለባቸውም የሚል የፍርድ ቤት እግድ ያለባቸው ናቸው። የተወሰኑት ደግሞ እነዚህ ኢመደበኛ በሆነ መንገድ እንደተባለውም ከአርሶ አደር እየተገዙ የተሰሩ ቤቶችም አሉ። ከዛ ውጭ ደግሞ ህጋዊ የሆኑትም አሉ፣ ካርታና ፕላን ያላቸው፣ የአየር ካርታ ያላቸው። ከዛ ውጭ ደግሞ የገጠር ሲሆን አረንጓዴ ደብተር ያላቸው በስማቸው እየገበሩ ያሉበት። ከዛ በተጨማሪ ደግሞ ውሃ፣ መብራት፣ እነዚህ አገልግሎቶች ያሏቸውም አሉና መጀመሪያ መደረግ ያለበት እንደው ህገወጥ ነው ተብሎ ሁሉም በአንድ ጊዜ መፍረስ ሳይሆን ልየታ መደረግ ነበረበት። ህጋዊ የሆኑት እንዲጸኑ፣ መፍረስም ካለባቸው በአግባቡ ለመንግስት ጥቅም በሚወሰደው አግባብ ተወስዶ ካሳ ተከፍሏቸው ትክ መሬት ተሰጥቷቸው መኖሪያ ቤት እንዲገነቡ በሚያስችል መልኩ መሆን አለበት።
እየፈረሱ ያሉ ቤቶች ህገወጥ ቢሆኑም እንኳን እርምጃው እየተወሰደ ያለው ኢትዮጵያ ካጸደቀችው ዓለም አቀፍ ህግ ጋር በሚጻረር መልኩ እንደሆነ ማብራርተዋል።
ህገወጥም ተብለው እየፈረሱ ያሉት እንግዲህ በመሰረቱ የመኖሪያ ቤትን ማግኘት አንድ ሰብአዊ መብት ነው። ኢትዮጵያ ባጸደቀቻቸው የዓለም አቀፍ የሰብአዊ መብት ቃል ኪዳኖች ላይ የሰፈረ መብት ነው። በተለይም በኢኮኖሚያዊ ማህበራዊና ባህላዊ መብት ቃል ኪዳን አንቀጽ 11 በግልጽ የሰፈረ መብት ነው። ከዛ በተጨማሪ ደግሞ ይህንን አንቀጽ ለማብራራት የወጡ አጠቃላይ አስተያየት ቁጥር 7 በተለይ ይሄ አስገድዶ ማንሳትን በተመለከተ በህግ የተደነገጉ አሉና ከመኖሪያ ቤት ከማግኘት መብት አንጻር ሲታይ እነዚህ ቤቶች ህገወጥ ናቸው ቢባልም አማራጭ የመኖሪያ ቤት ለእነዚህ አካላት የማግኘት እድልን መንግስት መጀመሪያውን ማዘጋጀት አለበት ነው። ቤት አልባ በእነሱም በሚያደርግ መልኩ መሆን እንደሌለበት እንግዲህ ይደነግጋሉ። የተደረገው ተግባር እንዳልኩ ተገቢ አይደለም። የሰብአዊ መብት ተሟጋቾችን ባገናዘበ መልኩ አይደለም።
በተጨማሪም ቤቶችን በማፍረስ ሂደት ውስጥ የተለያዩ የሰብአዊ መብት ጥሰቶች መፈጸማቸውን የገለጹት የኢሰመኮ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል በመንግስት መወሰድ ስላለባቸው የማስተካከያ እርምጃዎችም ተናግረዋል።
ሰፋ ያሉ የሰብአዊ መብቶች ጥሰቶች እንደተፈጸሙ እንረዳለን። አንደኛ የማስነሳቱ ሂደት ራሱ የሰብአዊ መብት ጥሰቶችን መሰረት አድርጎ የተከተለ አይደለም። ቤት አልባነትን በሚያስፋፋ መልኩ እንደውም ከዛ ውጪ በቀጥታ ደግሞ የታሰሩ አካላትም እንዳሉ ከዛም አልፎ የአካል ጉዳት አለፈ ሲልም ግድያዎችም እንደተፈጸሙ ሪፖርታችንም ላይ አሳይተናል። አንድ ቦታ ላይ የሰው ነፍስ እንደጠፋም በዚሁ ሂደት ጋር ተያይዞ እንደተባለው ቤቶች መፍረስ ማለባቸው ቢባል እንኳ ተገቢው የህግ ስርዓት መኖር አለበት። ሰዎች ያላቸው የኑሮ ደረጃ በሚያሻሽል መልኩ ነው እንጂ የኑሮ ደረጃቸው ሌላ ቀውስ ውስጥ በሚገባ መልኩ መሆን አልነበረበትም። እና በዚህ መሰረት አስቸኳይ የሆነው አሁን አጣጣኙ ምክረ ሀሳባችን ልየታ ውስጥ ከሚደረግ አሁን እየተካሄዱ ያለው ፈረሳው እንዲቆም ነው። የፈረሰባቸውም ሰዎች መሰረታዊ የሆነ ፍላጎታቸው ተሟልተው ወደ መደበኛ የኑሮ ሁኔታቸው እንዲመለሱ የሚያስችል ነገሮች እንዲደረጉ ባንክሮት ማሳሰብ ነው። ሁለተኛ ደግሞ እንደው የህጎች ክፍተቶችም ስላሉ እነሱንም በተመለከተ ወደፊት እንግዲህ የህግ ማሻሻያዎች እንዲደረጉ ለማድረግ እነሱም ከሀሳቦችን እንሰጣለን።
ለኢሰመኮ መግለጫ እስካሁን ከሸገር ከተማ አስተዳደርም ይሁን ከኦሮሚያ ክልልና ከፌደራሉ መንግስት በኩል የተሰጠ ምላሽ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ደግሞ ወደ ዓለም አቀፍ ርዕሶች ነው የምናመራው። ወዲህ ወደ ዋሽንግተንም ይመልሰናል። የቀድሞ የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ የወሲብ ፊልም ተዋናይዋን ዝም ለማሰኘት መደለያ ከፍለዋል በሚል እንዲከሰሱ የተላለፈባቸውን የሕግ ውሳኔ ለመፋለም ዝግጁ ነኝ አሉ። ጠበቃቸውም ትራምፕ ለሚጠብቃቸው የወንጀል ክስ ሂደት ከችሎት ፊት ለመቅረብ ነገ ማክሰኞ ወደ ፍርድ ቤት ለማምራት መዘጋጀታቸውን አስታውቀዋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኢግሊሲያስ የሕግ ሂደቱ ምን መልክ እንደሚኖረው ለመቃኘት ያጠናቀረችውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል።
የቀድሞው ፕሬዝደንት ዶናልድ ትራምፕ ጠበቃ ጆ ታኮፒና ባለፈው ሳምንት መገባደጃ ላይ የተከሰሱት ትራምፕ በመጪው የሕግ ሂደት ፍርድ ቤት ስለመቅረባቸው ምን እየተሰማቸው እንደሆነ በኤቢሲ ቴሌቪዥን ላይ ተጠይቀዋል።
What I hope is that we get in and out of there as quickly as possible.
እኔ ተስፋ የማደርገው እዚያ ገብተን ቶሎ መውጣት እንድንችል ነው። በመጨረሻም ያው እንደተለመደው ከዳኛው ፊት ቀርበን ጥፋተኛ አይደለንም እንላለን። ተቃውሞአችንን የምናሰማበት የጊዜ ሰሌዳ እናወጣለን። ከዚያ በኋላ የሚከሰቱ ሌሎች ነገሮች ወይም ድርጊቶች ቢኖሩ ወደፊት እንከተላለን።
የክሱ ዝርዝር አሁን አልተገለጸም። የሕግ ባለሙያዎች ግን ከወሲብ ፊልም ተዋናይ ስቶርሚ ዳንኤል ጋር በተደረገው ስምምነት ዙሪያ በተከሰቱ የንግድ ሰነዶች ማጭበርበር ዙሪያ ሊያተኩሩ እንደሚችሉ ይናገራሉ። የትራምፕ ጠበቃ የክስ ጭብጡ ደካማና ፖለቲካዊ ተነሳሽነት ያለበት ነው ብለው እንደሚያስቡ ተናግረዋል። ይሁን እንጂ ጠበቃው ክሱን የሚመለከቱት ዳኛ ገለልተኛ አይደሉም የሚለውን የትራምፕ ስጋት አልተጋሩም።
Do I think the judge is biased? Of course not. How could I subscribe to that when I've had no interactions with the judge that would lead?
እኔ ተስፋ የማደርገው እዚያ ገብተን ቶሎ መውጣት እንድንችል ነው። በመጨረሻም ያው እንደተለመደው ከዳኛው ፊት ቀርበን ጥፋተኛ አይደለንም እንላለን። ተቃውሞአችንን የምናሰማበት የጊዜ ሰሌዳ እናወጣለን። ከዚያ በኋላ የሚከሰቱ ሌሎች ነገሮች ወይም ድርጊቶች ቢኖሩ ወደፊት እንከተላለን።
የቀድሞው ፕሬዝደንት ክሱን ስለመሰረቱት አቃቢ ሕጉ አልቪን ብራግ ጠንካራ ትችት አሰምተዋል። ሚት ዘ ፕሬስ በተሰኘው ፕሮግራም ኤንቢሲ ቴሌቪዥን ያነጋግራቸው የቀድሞ የማንሃተን አውራጃ አቃቢ ሕግ ሳይረስ ቫንስ ያ መልሶ ችግር ሊያስከትል ይችላል ይላሉ። ይሁን እንጂ ትራምፕ ስለገጠሟቸው ስለአሁኑም ሆነ ስለሌሎቹ የወንጀል ክሶች በአደባባይ እንዳይናገሩ ዳኛው ሊከለክሏቸው ይችላሉ ተብሎ እንደማይጠበቅ በሚስጥራዊ ሰነዶች ዙሪያ ጠበቃቸው የሆኑት ጂም ትረስቲ ፎክስ ኒውስ ቴሌቪዥን ላይ ተናግረዋል።
I think it would be very difficult for a judge to impose a gag order on
the president. ታይ ምርጫ የሚወዳደሩትን ሰው በፍርድ ቤት ስለተያዘ ጉዳይ እንዳይናገሩ ለማዘዝ ለዳኛው በጣም አዳጋች ይመስለኛል። በዚህች ሀገር ላይ ስለሚያስከትለው ግዙፍ ተጽዕኖ ነው እየተናገርኩ ያለሁት።
የቀድሞው ፕሬዝደንት ነገ ማክሰኞ በይፋ የተመሰረተባቸውን ትክክለኛውን ክስ ከማንበባቸው በፊት የጣት አሻራቸውን ሲሰጡና ፎቶግራፍ ሲነሱ የደህንነት ጠባቂዎቻቸው በፍርድ ቤቱ አካባቢ ያለውን የጸጥታ ሁኔታ ጥብቅ እንደሚያደርጉ የትራምፕ ጠበቆች ተናግረዋል። የቀድሞው ፕሬዝደንት ማክሰኞ ምሽቱን ማራላጎ በሚገኘው መኖሪያ ቤታቸው ንግግር ያደርጋሉ ተብሎ እንደሚጠበቅ የትራምፕ ጽህፈት ቤት አስታውቋል። ይህ የተከሰተው ትራምፕ እንደ አውሮፓ አቆጣጠር በ2024 ለሚካሄደው ፕሬዝደንታዊ ምርጫ ለመወዳደር እየተዘጋጁ ባሉበት ወቅት ነው።
አመሰግናለሁ ደረጀ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። አሁን ወደ ቅንብሮች ነው የምንሻገረው። ልዩ ዝግጅት የሰራሽ ያውቃልን ነገ የለወጠው ሕክምና ይላል በዛሬው ምሽት ለጤና ፕሮግራም የተሰናዳው ዝግጅት። በተፈጥሮ የሚመጣ ችግር በሚያስከትለው የአካል ጉዳት ሳቢያ ለበረታ የስነ ልቦና ችግር የሚዳረጉ ሕፃናትን የሕይወት መስመር እየቀየረ ስላለ የቀዶ ሕክምና አገልግሎትና ሕክምናው በሀገር ውስጥ ቀዶ ሐኪሞች ሊሰጥ የሚችልበትን መንገድ ለማሳካት ጥረት የያዘ ዓለም አቀፍ ግብረሰናይ ድርጅት እንቅስቃሴ እግር በእግር በመከታተል የተቀናበረ ልዩ ዘገባ ነው። ነፃ የቀዶ ሕክምናው የተደረገላት አንዲት ታዳጊና በግብርና ሥራ የሚተዳደሩ ወላጆቿ ረጅም ርቀት ተጉዘው ሕክምናው ከተሰጠበት የባህር ዳር ከተማ ከደረሱበት ጊዜ አንስታ የቀዶ ሕክምናው እስኪጠናቀቅ የነበረውን ሂደት የተከታተለችው ዘጋቢያችን አስቴር ምስጋናው ለምሽቱ ያቀናበረችውን እንዲህ ታሰማናለች።
አርሶ አደር ነጋ ይርዳው በደቡብ ጎንደር ዞን ደራ ወረዳ ጅግና ቀበሌ ዳንጉጎጥ የሚኖሩ ሲሆን የስምንት ልጆች አባት ናቸው። የስምንት ዓመት ታዳጊ ሴት ልጃቸው የሰራሽ ያውቃል ነጋ በተፈጥሮ የሚከሰት የከንፈርና ላንቃ መሰንጠቅ የሚያስከትል የጤና ችግር ተጋላጭ በመሆኗ ነው በባህር ዳር ጥበበ ግዮን ልዩ ሆስፒታል የሚሰጥ ነፃ የቀዶ ሕክምና ፍለጋ የመጡት። ነፃ የቀዶ ሕክምና አገልግሎቱን የሚሰጠው ዋና መቀመጫውን በዩናይትድ ስቴትስዋ ሚኒሶታ ክፍለ ግዛት ያደረገው በእንግሊዘኛው አጠራር Children's Surgery International የተባለ ዓለም አቀፍ ግብረሰናይ ድርጅት ነው። ላለፉት 7 ቀናት የቀዶ ሕክምና አገልግሎቱን የሚሰጡትን ሐኪሞች መምጣት ሲጠባበቁ የቆዩት አርሶ አደር ነጋ ልጃቸውን ለከፋ ሰቀቀን የዳረገው ችግር የሚያበቃበት ጊዜ ተቃርቧል የሚል ታላቅ ተስፋ አሳድረዋል።
እግዚአብሔር ስጦታ ነው አንተ ተመስገን ጌታ የሰጠህና አንተ ነህ ደሞ ሙሉ አካሏን የሚሰጥ ደሞ አወርድልን ነኝ አብይ።
እናቷ ወይዘሮ ጥሩ አያሌውም 7ኛ ልጃቸው የሰራሽ ያውቃል የችግሩ ተጋላጭ መሆኗ ከእኩዮቿ ጋር መጫወትም ሆነ መቀላቀል እንዳትችል እንዳደረጋት ይናገራሉ።
ኩበት ለቀማ ተሰዳተኝ ያፈረች ትመለሳለች የራሷ ብቻ ነው ተት አሽከራ ተጨመረም ምነው ኩትኩትኩትኩት ነው የሚል ሞራት ሞራት ይያለ ደሞ ይሄን ሲነኩባት ይቆስላል ይድዷ።
የሰራሽ ያውቃልን ለመሰሉት ታዳጊ ህፃናት የቀዶ ህክምና አገልግሎቱን የሚሰጠው የልዩ ቀዶ ህክምና ቡድን ከዩናይትድ ስቴትስና ከአንዳንድ የአፍሪካ ሀገሮች የመጡ ከፍተኛ ልምድ ያላቸው 18 ሐኪሞችና ሌሎች ባለሙያዎች ያሉበት ነው። በባህር ዳር ጥበበ ግዮን ልዩ ሆስፒታል ለአንድ ሳምንት ያህል ያካሄዱት ነፃ የቀዶ ህክምና አገልግሎቱ ተጠቃሚዎች ለመሰል ችግር ከተጋለጡ ከብዙ ሺህ ህፃናት መካከል እጣ የደረሳቸው 47 ህፃናት ናቸው። የድሉ ተጠቃሚ ለመሆንም ተስፋ ሳይቆርጡ ለሶስት ዓመታት ያህል መምጣታቸውን ሲጠባበቁ እንደነበር የሚናገሩም አሉ። በማህበረሰብ ደረጃ ለችግሩ ተጋላጭ የሆኑ ህፃናትን ቁጥር የሚያሳይ በጥናት የተደገፈ መረጃ ባይኖርም በተፈጥሮ ለሚከሰተው ለዚህ የከንፈርና የላንቃ መሰንጠቅ እንዲሁም ከሽንት ቧንቧ ጋር ለተያያዙ የጤና ችግሮች የተጋለጡ ህፃናት በርካታ መሆናቸውን በጥበበ ግዮን ልዩ ህክምና ሆስፒታል የአንገት በላይ ልዩ ህክምና ባለሙያ ዶክተር መለሰ ገበየው ያስረዳሉ።
ፊት ያፍንጫ የከንፈር እና የላንቃ አፈጣጠር ለዛ ያግዛሉ የሚባሉ ፕሮሚነንስስ ምንላቸው 5 ፕሮሚነንስስ አሉ። የፊት ላይ ያሉ በሁለት በታችኛውና የላይኛው ፕሮሚነንስስ እና የመካከለኛ ፕሮሚነንስ የምንለው አምስት ፕሮሚነንሶች አሉ። እነሱ ወደ መሃል መጥተው ሲዋሃድ ጤናማ የሆነ የፊት አፈጣጠር ይፈጠራል። ከነዚህ አምስቱ ፕሮሰሶች ፊውዝ በሚያደርጉበት ጊዜ ክፍተት ከተፈጠረ የላንቃም የከንፈርም at the same time የመሰንጠቅ አደጋው ይፈጠራል ማለት ነው። ይሄ የላንቃ እና የከንፈር መሰንጠቅ ችግር በማህፀን ውስጥ በጽንሱ ውስጥ የሚከሰት የፊት አፈጣጠር ችግር አደጋው ይፈጠራል ማለት ነው።
የታማሚ ህፃናት ወላጆች ግን የሚያስቡት ሌላ ነው። ልጃቸውን ይዘው ወደ ሆስፒታል ከመጡ አርሶ አደሮች አንዱ አቶ ደመላሽ ይደግ የፈጣሪ ትዕዛዝ ነው ብለው ያምናሉ።
ሴት የሉንም ነበር ወደ ሴት ፍላጎት አለን እንዴ? ሴት ሆነ ይልኝ ጌታ
ለጌታዬ ሴት ሆነ ይልኝ እንጂ ባልም ባታገባ እኔ ግዴለኝ
ማለት ለጌታዬን ጽፎብና ያችል በተወለድ እንደዚህ ያልኩት።
የከንፈርና ላንቃ መሰንጠቅ ችግር ያጋጠማቸው ህፃናት ከእድሜ እኩዮቻቸው የማይቀላቀሉና የተገለሉ ናቸው። እናም ወላጆቻቸው አብረው ይቸገራሉ። ይህንን ሁኔታ ያስተዋሉት የባህር ዳር ከተማ ተወላጅ የሆኑት አቶ ሀብታሙ ጌታቸው በውጭ አገር ከሚኖሩት ትውልደ ኢትዮጵያዊ ሐኪም ዶክተር ውብሸት አየነው ጋር በመነጋገር የነጻ ቀዶ ሕክምና አገልግሎቱን የሚሰጠውን ዓለም አቀፍ ድርጅት ባለሙያዎች ለማገዝ በበጎ ፍቃድ ያገለግላሉ።
ከአሜሪካ ጀምሮ ያለውን እንቅስቃሴያቸውን እና ወደ ኢትዮጵያ መጣው እርዳታቸው የተሳካ እንዲሆንና ጻፎችን በተሳካ ሁኔታ ረድተው እንዲሄዱ እገዛ እናደርግላቸዋለን።
ምንድነው እገዛው?
እገዛው ከትራንስፖርት ጀምሮ ያለውን የኢትዮጵያ ውስጥ የሚገቡበትን መስፈርቶችና ኮንዲሽኖች የተቀመጡትን በድርጅታችን መልኩ እንዲፈጸምላቸው እናደርጋለን። በግሌ ደግሞ ይህንን የተሳካ እንዲሆን ከገጠር ከሩቅ ቦታ የሚመጡ ለዚህ እንቅስቃሴ ለሚሆን ወጫቸው የእጥረት ያለባቸውን ማለት በድህነት ላይ ያሉ ለትራንስፖርት እዚህ መጥተው ሲቲ ስካን ከሆስፒታሉ ውጭ ያለ ሰርቪስ ማግኘት የማይችሉትን እንዲያገኙ በግሌ እርዳታ አደርግላቸዋለሁ።
የህክምና ቡድኑ አባላት ከ2007 ዓመተ ምህረት አንስቶ ነጻ የህክምና አገልግሎቱን ለመስጠት በየአመቱ ተመላልሰው ወደ ሆስፒታላቸው መምጣታቸውን የሚናገሩት ዶክተር መለሰ በዚህም ጊዜ የነጻ ህክምና አገልግሎቱ ተጠቃሚ በመሆን በርካታ ህፃናት ህይወታቸው በአዲስ ተስፋ መታደሱን ያስረዳሉ። ዘንድሮ ለ8ኛ ጊዜ የተሰጠውን ነጻ የቀዶ ህክምና አገልግሎት ተጠቃሚ ለመሆን ከወላጆቻቸው ጋር ከመጡት ህፃናት መካከል የ8 አመቷ ታዳጊ የሰራሻው ቃል ነጋ አንዷ ናት። የቀዶ ህክምናውን የሚያደርጉላት ደግሞ የህክምና ቡድኑ መሪና የድርጅቱ የቦርድ ዳይሬክተሮች ሊቀመንበር ዶክተር ሲባ ቺናድሬ ናቸው።
ሲባ ደግሞ ከአርማርቲ የህፃናት ቀዶ ጥገና ከአሜሪካ ሀገር የመጣ የቀዶ ህክምና ባለሙያ ነው። ሁለታችን ነው የምንሰራው።
ከዛ እንዳትላ ማን ነው ስምሽ?
አሁንም የፈጠራት ያውቃል ልጅ ገብቻለሁ። ከአንግዲ በኋላ መሸሽ የለም።
ተስፋለሽ?
ሳይንስ ሰነብት የሰነበትኩት ደስታ ነው። አሁንም ማዚያ ደስታ ይጨምረ እያልኩ ነው የምከታተል።
በዶክተር ቺናድሬ እና በባልደረቦቻቸው እንዲሁም የሀገር ውስጥ ባለሙያዎች ያሉበት የባለሙያዎች ቡድን የሰራሽ ያውቃልን ለሁለት ሰዓት ተኩል የፈጀ ቀዶ ህክምና እያደረጉላት ነው። የህክምና ልዑኩ መሪ እንደ አውሮፓውያን የዘመን አቆጣጠር በ2015 ዓመተ ምህረት ለመጀመሪያ ጊዜ የበጎ አድራጎት ቡድኑን እንደተቀላቀሉ ቡድኑ ኢትዮጵያ ውስጥ በሚሰራበት ወቅት የሚከተለው አሰራር በእጅጉ የተለየ መሆኑን እንደተገነዘቡ ያስረዳሉ። ይኸውም በየዕለቱ የሚያክሟቸውን ህሙማን በመርዳት ላይ ብቻ የተገደበ አገልግሎት ሳይሆን
ከሀገሬው የጠቅላላ ሕክምናና የቀዶ ሕክምና ባለሙያዎች ጋር በመተባበር በእለቱ የሚያዩትን ህመምተኛ ወይም የዛሬ ወር አሊያም በመጪው ዓመት የሚመጡትን ህሙማንን በሙሉ በመርዳት በሚያስችል መንገድ መደራጀቱን ይናገራሉ።
I found something was very different in CSI. And this group, instead of being based only on service to the patient, we were based on partnership and education with the local doctors and the local surgeons.
ይህ ስለ በጎ አድራጎት ስራ ያለኝን አስተሳሰብ አስቀየረኝ። እዚህ ያሉት ኢትዮጵያውያን ቀዶ ሐኪሞች የሚሰጡት የበጎ ፈቃድ አገልግሎት እጅግ በሚያስገርም ፈተናን የመሸከም ፈቃደኝነት ማህበረሰብ ውስጥ ለሚገኙ ህሙማን በጠቅላላ ነው። በአንጻሩ የኛም የበጎ ፈቃድ አገልግሎት እዚህ ላሉት የጤና አጠባበቅ አገልግሎት አቅራቢዎች ትምህርት የክሎች ሽግግር በማድረግና ሌሎች አስፈላጊ አቅርቦቶች እንዲኖሩ በማስቻል እነዚህን የከንፈርና የላንቃ መሰንጠቅ የነርፍ ህመምና እንዲሁም የጭንቅላት ወይም የአንገት እጢዎች ያሉባቸው ህፃናትን መንከባከብ ማስቻል ነው። እናም እኛ እዚህ ባንሆንም ህሙማኑን ዘለቄታ ባለው መንገድ ሊያክሙና ሊንከባከቡ ይችላሉ።
የቀዶ ህክምና የሚደረግለት የሰራሽ ያውቃልናት ወይዘሮ ጥሩ ከሆስፒታሉ አንድ የመተላለፊያ ኮሪደር ላይ በጭንቀት ይጣባበቃሉ። ወይዘሮ ጥሩ የሰራሽ ወደምትገኝበት የሰመም ማንቂያ ክፍል ከህክምና ቡድኑ አባላት መካከል አንዷ ይዟቸው መጡ።
ጨንቆይ ነበር ጠቦይ ነበር አሁን በጣም ደስ ያለኝ።
የሰራሽ ያውቃል ቀዶ ህክምናው ከተደረገላት ከአንድ ቀን በኋላ ከሆስፒታል እየወጣች ነው። ወላጆቿ በእጅጉ ተደስተዋል።
ያቺ ምግብ እንድትበላም ታፍታረው ባል ጫወት ያደረጋችሁልኝ እናመሰግናለን።
ምን አርጀ ነው ደጀቴ ይህን የሰጠኝ ልጄ ጀቴ ግን ሰጡ አንተናና ምን አረገዋለሁ እጄ ስሟንም የሰራሽ ያውቃል አልሁኝ። አሁንም እግዚአብሔር አውቆ ይኸው እንደ ጓደኞቿ እንድትጫወት እንደ ጓደኞቿ ገዛነት ያነስ ያነስ ቀንዳ ዘመስነት ስንጠራ አንሰዳትም። ሰው ያይሻን እያለ ቅሪ እያለ ትንሽ ቷን እንዲወሰነ እሷን አንወስዳትም። የባልንጀራ በታች ነበረች አሁን እንደ ባልንጀራዋ ሆነችልኝ። በነፃ ያለ ገንዘብ ያለምን አምስት ሳንቲም ሳንከፍል የሰሩልን ፈረንጆች ክብር ምስጋና ይገባ።
በእንግሊዘኛው አጠራር ቺልድረንስ ሰርጀሪ ኢንተርናሽናል በመባል የሚታወቀው ይህ ዓለም አቀፍ የቀዶ ሕክምና ቡድን በባህር ዳር ጥበበ ግዮን ልዩ ሆስፒታል ውስጥ ባደረጋቸው የቀዶ ሕክምና አገልግሎቶች አማካኝነት የከንፈርና ላንቃ መሰንጠቅ ችግር ገጥሟቸው በማህበረሰቡ ዘንድ ተገልለው ይኖሩ የነበሩ በርካታ ሕፃናትን የህይወት መስመር ቀይሯል። ይህ የቀዶ ህክምና ቡድን በቀጣይ በሀገር ውስጥ ዘላቂነት ያለው አገልግሎት መስጠት የሚያስችል የእውቀትና የቴክኖሎጂ ሽግግር መሰረት ለመጣል የደረሰበትን ሂደት በቀጣይ ዝግጅታችን የምንመለከት ይሆናል።
በተፈጥሮ የሚመጣ ችግር በሚያስከትለው የአካል ጉዳት ሳቢያ ለብረታ ስነ ልቦና ችግር የሚዳረጉ ህፃናትን የህይወት መስመር እየቀየረ ስላለው የህክምና አገልግሎትና ህክምናው በአገር ውስጥ ቀዶ ሐኪሞች ሊሰጥ የሚችልበትን መንገድ ለማሳካት ጥረት የያዘ ዓለም አቀፍ ድርጅት ቺልድረን ሰርጀሪ ኢንተርናሽናል የተባለ ድርጅት እንቅስቃሴና ስራ ነበር የተከታተላችሁት። እንደ አስቴር እንደገለጸችው በቀጠሮ መሰረት የህክምና ትምህርቱን የተመለከተውን ዘገባ በቀጣይ ፕሮግራማችን እናቀርባለን። አስቴርን ለግሩም ዝግጅቱ አመሰግናለሁ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የአሜሪካ ድምፅ የአማርኛው ቋንቋ አገልግሎት ለሰኞ ምሽት ያሰናዳውን ልዩ ልዩ ዝግጅቶች የያዘ የምሽቱን ዝግጅት እዚህ ላይ ያቀናበረ ኤልያስ አስማረ ካስተናገድኳችሁ አሉላ ከበደ ጋር በዚሁ ተሰናበትን። ነገ ምሽት 3 ሰዓት ላይ እንመለሳለን። ሰላም፣ ደህና ደሩ። Thank you.